የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ክብራን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን በእያለንበት ስፍራ ምህረቱንና ቸርነቱን ሳይነፍገን ከአይኑ እይታም ሳይርቀን እንደገና ደግሞ ለዚህች ለተወደደች ሰዓት አድርሶናል። ስሙ ይክበር ይመስገን። ምናልባት ወገኖቼ ከጌታ ጋር በመቆየታችሁ የዛላችሁ ልትኖሩ ትችላላችሁ። በጌታ ቤት ውስጥም ደግሞ አመታትን ያስቆጠራችሁ ልትኖሩ ትችሉ ይሆናል። አዎ ወዳጆቼ እግዚአብሔር አምላካችን ፍቅሩን ምን ጊዜም ከኛ ፈጽሞ አያርቅም። እግዚአብሔር አምላካችን ቸርነቱን ይያበዛልን እስከዚህ ሰዓት ደግሞ ያደረሰን እኛ መልካም ስለሰራን እኛ ደግ ስለአደረግን አይደለም። አዎ እንግዲህ የኛን ሁኔታ እስቲ በእግዚአብሔር ፊትን መርምር። እስቲ ያንዳንዱ ሰው በዚህ ሰዓት ስለራሱ ቀስ ብሎ ያስብ፣ በጥሞና ያስብ። ምናልባት በጌታ ቤት በመቆየታችን ብዛት ዝለናል ብያለሁ። አዎ ደክመን ሊሆን ይችላል። ድካማችንን ደግሞ እግዚአብሔር ከላያችን ላይ እንዲያነሳ በፊቱ መውደቅ ያለብን እኛ ነን እንጂ ማንም ሰው ፈጽሞ የኛን ድካም ከላያችን ላይ አያነሳም። እግዚአብሔር ሆይ ድካሜን ከላዬ ላይ አንሳ። እግዚአብሔር ሆይ ኃይልና ብርታት ያንተ ነውና ኃይልህን ጨምርልን። በዚህ በቃል በምንማርበት ጊዜ ደግሞ በርሱ ታንጸን መቆም እንድንችል እባክ እጆቻችንን ያዝ ብለን ራሳችንን በእግዚአብሔር ፊት መጣል ያለብን እኛ ነን። እባክ ድካሜን ከላዬ ላይ አንሳም በለው።
አሜን አንሳ ከላዬ ኃይልን አልበሰኝ ጌታዬ። አሜን አንሳ ከላዬ ኃይልን አልበሰኝ ጌታዬ። ከበጉንዳን መኖዋን በበጋ ሰናታ ክረምት በመጣ ጊዜ ትበላለች ተኝታ። አደግ በመቾ ጊዜ ለአንተ ቤት ከተጋ ዋስትና አለውና ይኖራል ምንም ሳይሰጋ። አቤቱ ድካሜን አንሳ ከላዬ ኃይልን አልብሰኝ ጌታዬ። አቤቱ
ክብሯን አድማጮቼ ዝማሪውን ወደ ኋላ እንመለስበታለን። እስቲ አንዳንድ ጥያቄዎችን ላቅርብላችሁ። ፈተና በመጣበት ጊዜ አንዳንድ ጊዜ ስንረበሽና ስንታወክ እንዲያው የእግዚአብሔር ቃል ከኛ ርቆ ያለ ይመስለናል፣ እግዚአብሔርም ከኛ ርቆ ያለ ይመስለናል። በተማርነው መሰረት እንኳን ፈተናውን በእግዚአብሔር ቃል እንዴት እንደምናሸንፍ እንኳን አናውቅም። ዝለን ደክመን ረዳት ፍለጋ ግራና ቀኝም ባዝናለን። ረዳታችን ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። ከድካማችን የተነሳ ከገብረ ጉንዳን እንኳን ፈጽሞ መማር አንችልም። አዎ ገብረ ጉንዳን በጋ ያዘጋጀችውን ክረምት ደግሞ ተኝታ ትበላለች። እኛስ የእግዚአብሔርን ቃል እየተመገብን ለፈተና ለመከራ ጊዜ እንዴት ማለፍ እንደሚገባን፣ ሁኔታዎችን የዓለምን ነገር እንዴት ማሸነፍና እንዴት ደግሞ ማለፍ እንደሚገባን እንኳን ፈጽሞ የእግዚአብሔርን ቃል እየረሳን መባዘን፣ መባከን፣ መጨነቅ፣ መውጣትና መውረድ ሲበዛብን ሲፈራረቅብን እንታያለን። አቤቱ ድካሜን ከላዬ ላይ አንሳ እያልን እስቲ ከታምራት ጋር እንዘምር።
አልተጠበቀ መንጋ ማን ወተት የሚሻ ያልዘሩትን ለማጨድ አይከድም ወደ እርሻ። ጥያቄ በመጣ ጊዜ እምነት እንዳይከዳኝ ዛሬ ግን ሳለ ጌታ ፈቃድ ከረፈና። አቤቱ
እግዚአብሔር አንተ ከላዬ ኃይልን አልበሰኝ እግዚአብሔር አንተ ከላዬ ኃይልን አልበሰኝ
በዚህ ዝማሬ ታምራት ስላገለገለን እግዚአብሔር ይክበር ይመስገን። እግዚአብሔር ኑሮውንና አገልግሎቱ ይባርክ ይያልን። ወደ ዛሬው ጸሎታችን አብረን እናልፋለን። እንጸልይ። በሰማይ በምድር የምትገዛ ልዑል እግዚአብሔር አምላካችን ሆይ፣ ምናልባት ዛሬ ደግሞ ለኔም ለወገኖቼም አላማ አለ፣ የዛልንበት የደከምንበት ነገር ይኖርልና ልትናገረን ፈቅደሃል ሽታል። እግዚአብሔር ሆይ አንተን ስትናገር የሚከለክል ማን ነው? አንተስ ደግሞ ለመስራት ከዙፋን ስትነሳ ቁጭ በል ጊዜው አልደረሰም ይህ ደግሞ እንዲህ አይደለም ይያለ የሚያማክርህና የሚከለክልህስ ማን ነው? እግዚአብሔር አምላኬ መዳኒቴ ሆይ አንተ በሰማይ ታላቅነ አንተ በምድር ታላቅነ ብቻህን አምላክነ መካሪያ አስፈልግህም። ዕውቀት ጌታዬ ሆይ እንዲህ ይገባልና እንዲህ ኮሌጅ ገብተህ ተማር፣ ይህንንም ደግሞ መዝለቅ አለብህ፣ ይህንን ዲግሪና ይህንን ደግሞ ዲፕሎማ መያዝ አለብህ ተብለ የማትወቀስና የማትመከር የዕውቀት ሁሉ ባለቤትና ምንጭ እነሆ ልዑል እግዚአብሔር አምላካችን ሆይ ነፍሳችን አንተን ተደግፋለችና እጅግ ደስ ይለናል። እግዚአብሔር አምላካችን ሆይ ይህንን ሰማያዊ ዕውቀትህን ደግሞ እንድታካፍለን እነሆ በደከምንበትና በዛልንበት ሁሉ ላይ ብርታትህ ደግሞ ከጸባዖት ይጨመርልን ዘንድ በዚህ ሰዓት እንማጸንሃለን። ጌታ እግዚአብሔር አምላኬ ሆይ የኔን የባሪያህን ድካም ከላይ ላይ አንሳ። ልዑል እግዚአብሔር አምላኬ ሆይ በተማርኩት መሠረት ደግሞ እያደግሁ እየጎለበትኩ እነሆ እየጎረመስኩ አጥምት ወደ መቆርጠም ደረጃም ደርሼ አንተን እንዳገለግል በታማኝነት በፊት ደግሞ መሮጥ የምችልበትን ጸጋ እንድሰጠኝ ለምንሃለሁ። ለወገኖቼም ሁሉ ይህንን አብዝተ እንድትጨምር እማጸንሃለሁ። በዚህች ምሽት ደግሞ ቃልህን ባርክልን፣ አስተማሪውን መንፈስ ቅዱስ ላክልን። በእውነትህ ደግሞ እግዚአብሔር እየታነጽንና ለሌሎችም ደግሞ መልካም ምስክሮች መሆን የምንችልበትን ታላቁን ሰማያዊውን ጸጋህን ከላይ ላክልን። በጌታችን በመድኃኒታችን ኢየሱስ ክርስቶስም አሜን። ክብራን አድማጮቼ እግዚአብሔር አምላካችን በእውነት ዛሬ ደግሞ ሊያስተምረን የፈቀደውና የወደደው ነገር እንዳለ አምናለሁ። ለኔም ለናንተም ዛሬ አብረን እንመለከተው እንግዲህ የአንደኛን ተሰሎንቄ ምዕራፍ 5ን ትምህርት ይሆናል ማለት ነው። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ አንደኛ ተሰሎንቄ ምዕራፍ 5ን አውጡ። እግዚአብሔር የሚኖረን እንዲህ ጊዜ ሁሉ ይባርክልን። የዚህ አንደኛ ተሰሎንቄ ምዕራፍ 5 አብይ ሐሳቡ የክርስቶስ መምጣት ለተግባር የሚያነሳሳ ተስፋ ስለመሆኑ የሚል ይሆናል። ፈጠን ፈጠን ይያላችሁ ጻፉ። የክርስቶስ መምጣት ለተግባር የሚያነሳሳ ተስፋ ስለመሆኑ የሚል ነው።
በዚህ አንደኛ ተሰሎንቄ ማጠቃለያ ምዕራፍ ከክርስቶስ ዳግም ምጽአት አኳያ የክርስቲያኖች አኗኗር ምን መምሰል እንዳለበት እንመለከታለን። ትዚላችሁ እንደሆነ ምዕራፍ 1ን ስናጠና በነበረበት ጊዜ ከክርስቶስ ዳግም ምጽአት አኳያ የክርስቲያኖች ዝንባሌ ምን መምሰል እንዳለበት አጥንተን ወይም ተመልክተን ነበር። እንዲህ ከተባለ ደግሞ ዝንባሌያችን ወደ ተግባር ካልመራን አኗኗራችንንም ካልለወጠው ዝንባሌያችን ራሱ ችግር አለበት ማለት ነው። የክርስቶስ መምጣት ለተግባር የሚያነሳሳ ተስፋ መሆን ይኖርበታል። እንድንነቃቃና እንድንዘጋጅ የቀረበውን ጥሪ ከዚህ ቀጥለን አብረን እንመለከታለን። ከክርስቶስ ወደዚህ ምድር መመለስ አንጻር አማኝ ከንቅልፍ የመንቃትን ያክል ንቁና ዝግጁ ሊሆን ይገባል። አስቀድመን እንደተመለከትነው አማኝ በታላቁ መከራ ለሊት ውስጥ አያልፍም። በሌላ አጠራር ታላቁ መከራ የጌታ ቀን በመባልም ይታወቃል። ቀን መቆጠር የሚጀምረው ከምሽት አንስቶ እንደመሆኑ መጠን የጌታ ቀን የሚጀምረው በታላቁ መከራ ለሊት ነው። ከዘፍጥረት መጽሐፍ እንደምንመለከተው ቀኑ መቆጠር የጀመረው ከምሽት ወይም ከማታ ነበር። ማታም ሆነ ጠዋትም ሆነ አንድ ቀን ይላል ቃሉ። እግዚአብሔር በጨለማ ጀምሮ በብርሃን ይፈጽማል። በተመሳሳይ ሁኔታም በታላቁ መከራ የጀመረው የጌታ ቀን በክርስቶስ መንግሥት መመስረት ይፈጸማል። ይህ ቀን በክንፎቹ ፎስ ያሉበት የጽድቅ ፀሐይ የምትወጣበት ቀን ተብሎም ተጠርቷል። የጌታ ቀን ሲል ምን ማለት እንደሆነ በጥንቃቄ መጠናት ያለበት ጉዳይ ነው። እስቲ ቁጥር 1ን ላንብብላችሁ። ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ይላችኋል ሐዋርያው። ዘመናትና ወራትን መጠበቅ የቤተ ክርስቲያን ሥራ አይደለም። ይህ የሌሎች ምድራውያንና በዚያ ቀን ወደ ጌታ የሚመጡ አይሁድና አሕዛብ ሥራ ነው። ቤተ ክርስቲያን የምትጠብቀው ክርስቶስን እንጂ ዘመንና ወራትን አይደለም። ቁጥር 2ን ተመልከቱ። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላችኋል። ቤተ ክርስቲያን ጌታን ስትናፍቀውና ስትናፍቀው ለብዙ ጊዜ ኖራለች። በመሆኑም እንደ ሌባ በድንገት የሚመጣባት በርሷ ላይ አይደለም። እንደ ሌባ የሚመጣባቸው ይመጣል ብሎ ላልጠበቁትና ላልተዘጋጁ ሰዎች ነው። እዚህ ላይ እየተናገረ ያለው ቤተ ክርስቲያን ከተነጠቀች በኋላ ስለሚኖረው ሁኔታ ነው። የታላቁ መከራ ለሊት ካለፈ በኋላ ጌታ በድንገት ወደዚህ ምድር ይመጣል። እስቲ ቀጥለን ደግሞ ያለውን ቁጥር አብረን እንመልከት። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥቃት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። ቁጥር 3ን ይመለከቷል። በመጀመሪያዎቹ 2 ቁጥሮች ጳውሎስ ስለ ወንድሞች ማለትም ለአማኞች ነበር ሲናገር የነበረው። እዚህ ላይ ግን አማኝ ላልሆኑ ማለትም ሰላምና ደህንነት ነው በማለት ራሳቸውን ለሚያዘናጉ ሰዎች ነው የሚናገረው። ቀደም ብዬ ለማመልከት እንደሞከርኩት የጌታ ቀን ከታላቁ መከራ ለሊት ይጀምርና ክርስቶስ መንግሥቱን በሚመሰርትበት ማለዳ ይፈጸማል። ይህን አባባሌን የሚያጠናክሩልኝ ብዙ ጥቅሶችን ማቅረብ እችላለሁ ወይም ደግሞ ይቻላል። ለምሳሌ ያክል ኢሳይያስ ምዕራፍ 12ና 13ን ስንመለከት እግዚአብሔር ፍርዱን በሕዝብና በመንግሥታት በጦር ኃይልና በንግድ ተቃውማት በትዕቢተኛውና በአጉል ሃይማኖተኛው እንደሚያመጣ ይናገራል። ምድሪቱን ባድማ ሊያደርግ ኃጢአተኞቿንም ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በማዕትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል ይላል። ቁጥር 9ን መመልከት ይቻላል። ኢሳይያስ 13 ቁጥር 9 ያ ቀን የማዕት ቀን እንደሆነ ሲያመለክትም የሰማይም ከዋክብትና ሰራዊቱ ብርሃናቸውን አይሰጡም፣ ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም ይላል። ቁጥር 10ን ልብ ይሏል። ኢሳይያስ 13 ቁጥር 10 የኢዩኤል ትንቢት ደግሞ የእግዚአብሔር ቀን ቀርቧልና ለቀኑ ወዮ፣ እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል ካለ በኋላ እንደገና ምዕራፍ 2 የእግዚአብሔርም ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል ይላል። እንግዲህ ብሉይ ኪዳን የታላቁን መከራ ዘመን በዚህ አይነት ሁኔታ ነው የሚገልጸው ማለት ነው። አሁን በዚህ ምዕራፍ እየተመለከትን ያለነውን ማለትም ጌታ ቤተ ክርስቲያን ወደ ራሱ ለመውሰድ የሚመጣበትን ጊዜ በተመለከተ ግን በብሉይ ኪዳን ምንም የሚናገረው የለውም። እርግጥ ነው ተምሳሌታዊ በሆነ መልኩ ብሉይ ኪዳን ስለዚህ ጉዳይ አመልክቷል። ለምሳሌ ያክል ከጌታ ጋር ለመሆን ከዚህ ምድር የተወሰዱት ኤኖክና ኤልያስን እንደ ማስረጃ ማቅረብ ይቻላል። ይሁን እንጂ ኢየሱስ ክርስቶስ ቤተ ክርስቲያን ወደ ራሱ እንደሚወስድ ብሉይ ኪዳን ግልጽ በሆነ ሁኔታ አይነግረንም። ይህ እጅግ ክቡርና አስደሳች ተስፋ ነው። በሰገነቱ በነበሩበት ጊዜ ጌታ ራሱ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ ሄዳለሁና፣ እጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ አመጣለሁ፣ ወደ እኔም ወስዳችኋለሁ የሚል ተስፋ ሰጥቷል። ዮሐንስ 14 ቁጥር 2 እና 3ን ተመልከቱ። ዮሐንስ ወንጌል ምዕራፍ 14 ቁጥር 2 እና 3ን ልብ ይሏል። እኔ እስከሚገባኝ ድረስ እንዲህ ያለ እውነት መጽሐፍ ቅዱስ ውስጥ ሲገለጽ ይህ የመጀመሪያ ጊዜ ነው። ይሁን እንጂ ይህ አምስተኛው ምዕራፍ በብሉይ ኪዳን እንኳ ሳይቀር ስለ ተገለጸ ነገር ነው የሚናገረው። ሰላምና ደህንነት ነው ሲሉ ጥፋት በድንገት ይመጣባቸዋል ይላል ጥቅሱ። የዚህ ዓለም ሰዎች ሳያስቡትና ሳይጠብቁት ነው ይህ ጥፋት የሚደርስባቸው። ወደፊት ከሁለተኛ ተሰሎንቄ እንደምንመለከተው ሰላምና ደህንነት ሰዎችን ለማዘናጋትና ለማጥመድ አይነተኛ መሳሪያ ሆኖ እንደሚያገለግል እንማራለን ወይም ደግሞ እናያለን። የክርስቶስ ተቃዋሚ ሰላምንና ደህንነትን ሰጣችኋለሁ በማለት ብዙዎችን ያስታል። ጌታ ኢየሱስም ይህን አስመልክቶ ሲያስጠነቅቅ ማንም እንዳያስታችሁ ተጠንቀቁ ብሏል። ዓለም የሰላምና የደህንነት ጊዜ ይመጣልኛል ብሎ ሲዘናጋ በድንገት ታላቅ መከራ ላይ ይወድቃል። ይህም ከዚህ በፊት ታይቶ የማያውቅ ሽብርና ጦርነትን ይጨምራል። ያ ጊዜ እንደ ሌባ በድንገት ይመጣል። እስቲ አለፍ በሉና ቁጥር 4 እና 5ን ተመልከቱ። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና፣ እኛ ከሌሊት ወይም ከጨለማ አይደለንምና ይላል። ወገኖቼ ቤተ ክርስቲያን ከዚህ ምድር ስትነጠቅ ሁለት ነገሮች ይሆናሉ። የመጀመሪያው ወይም አንደኛው የጸጋ ጊዜ ያበቃል። ልብ በሉ፣ ቤተ ክርስቲያን ከዚህ ምድር ስትነጠቅ ሁለት ነገሮች ይሆናሉ ወይም ይከናወናሉ። የመጀመሪያው የጸጋ ጊዜ ማብቃቱ ነው። የጸጋ ጊዜ ያበቃል። በአሁኑ ጊዜ በጸጋ ዘመን ውስጥ ነው ያለነው። ጌታ ለስሙ የሚሆን ሕዝብን ማለትም ብዙ ልጆችን ወደ ክብሩ እየጠራ ነው ያለው። ይህ ግን አንድ ቀን ያከትማል። ሁለተኛው ደግሞ ቤተ ክርስቲያን ከዚህ ምድር ስትወሰድ የጌታ ቀን በመባል የሚታወቀው ታላቁ መከራ ይጀምራል። ይህንንም ነጥብ ያዙ። ሁለተኛው ቤተ ክርስቲያን ከዚህ ምድር ስትወሰድ የጌታ ቀን በመባል የሚታወቀው ታላቁ መከራ ይጀምራል። እንግዲህ የቤተ ክርስቲያን ከዚህ ምድር መነጠቅ በአንድ በኩል የጸጋ ጊዜ የሚያከትምበት ሲሆን፣ በሌላ በኩል ደግሞ ታላቁ መከራ የሚጀምርበት ጊዜ ይሆናል ማለት ነው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ይላል። ለምን በማለት የሚጠይቅ ሰው ቢኖር የምንሰጠው መልስ ቤተ ክርስቲያን በዚህ ምድር ስለማትሆን ነው የሚል ይሆናል። ይህ ከመሆኑ በፊት ጌታ ቤተ ክርስቲያንን ከዚህ ምድር እንደሚወስዳት ምዕራፍ 4 ላይ መመልከታችን ይታወሳል። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና ይላል ቃሉ። እንዲህም ማለት የዚህ አስፈሪና አስከፊ ጊዜ ተካፋዮች ወይም ባለድርሻዎች አይደለንም ማለት ነው። ወዳጆቼ ይህን ልዩነት በሚገባ ካልተረዳችሁ በስተቀር ግራ ልትጋቡ እንደምትችሉ ልነግራችሁ በዚህች ጊዜ እፈልጋለሁ። አንድ ጊዜ አንድ ሰው ወደ እኔ መጣና ጋሻ አበበ አለኝ። አቤት አልኩት። እነሆ ከእንግዲህ ወዲህ የመጽሐፍ ቅዱስ ትንቢቶችን የማጥናት ፍላጎቴ በሙሉ ከልቤ ወጥቷል ሲል እንዲያው ዱብዳ ወይም እኔ ያላሰብኩትን ነገር ነገረኝ ወይም ደሞ አጫወተኝ። ይህ ሰው ወገኖቼ እዚህ ግራ መጋባትና ጉልውሳኔ ላይ መድረስ የቻለው ረጋ ብሎ ቅዱሳት መጻሕፍትን ያገናዘበ ባለማጥናቱ ነበር። ዛሬ ወገኖቼ ስንቶቻችንን በመንፈስ ቅዱስ ምሪት መጽሐፍ ቅዱሶቻችንን ቀስና ረጋ ብለን የምናነበው? ዛሬ ስንቶቻችንን ቃሉን በሙሉ ልባችን ይዘን የምንመላለሰው? ወዳጆቼ ብዙ ጊዜ ስመለከት ድካም ያለብን ይመስለኛል። አዎ፣ አስቀድሜ በመግቢያዬ ላይ እንደተናገርኩት በፈተና ጊዜ በመከራ ጊዜ ተጠብቀን በቃሉ ታምነን የምናልፍበት ፈጽሞ የእግዚአብሔር ቃል በልባችን ያለ አይመስለኝም። ስንናደድ ቡግ ብለን ዛሬ ካልተቧቀስኩና ካልተደባደብኩ እንላለን። አዎ ብዙዎቻችን በዚህ አይነት ሁኔታ ውስጥ ነው ያለነው። ዛሬ አንድ ነገር ፈተና ወይም ሲያጋጥመን ወይ ሰው ሲሰድበን ወይ ሰው እንዲያው ገረፍ ሲያደርገን ባይኑ እንኳን ምን አባቱ ያየኛል የት ያውቀኛል ይሄ ደግሞ እያል እንዳለማዊ ወይም ከኛ በማይፈልግና በማይጠበቅ ሁኔታ ብዙ ዓለማዊ መልሶችንና ልባሌ መልሶችን ስንሰጥ እንገኛለን። ቃሉ በእኛ ውስጥ ወገኖቼ በምን አይነት መልክ ያደገ ነው? ወይንስ ምሽት ብቻ መጽሐፍ ቅዱሶቻችሁን ከፍታችሁ በራዲዮናችሁ ዙሪያ ቁጭ ብላችሁ ታነቡና ትረሱታላችሁ? እግዚአብሔር ምን ተናግሮኛል? መንፈስ ቅዱስ ምን አስተምሮኛል ብሎ ራስን መጠየቅ ትልቅ መረዳት ትልቅ ምግንዛቤ ነው። ወዳጆቼ እግዚአብሔር ቃሉ እንዲሁ በከንቱ ወደኔና ወደናንተ አይልክም። ቀጥሎ ደግሞ ጳውሎስ በቁጥር 6 ላይ እንዲህ ይላል፣ እንግዲያስ እንንቃ በመጠንም እንኑር እንጂ እንደሌሎች አናንቀላፋ በማለት ክርስቲያኖችን ይመክራል። የቤተ ክርስቲያን ከዚህ ምድር መነጠቅ የተባረከ ተስፋ ነው። ይህም በማንኛውም ጊዜ ሊፈጸም ስለሚችል እንቅልፋም ክርስቲያኖች መሆን የለብንም። እንንቃ በመጠንም እንኑር እንጂ እንደሌሎች አናንቀላፋ ይላል ሐዋርያው ጳውሎስ። እዚህ ላይ ወገኖቼ እንንቃ የሚለውን ቃል በተለያየ ሁኔታ መረዳት ይቻላል። በአንድ በኩል እንደ አልኮል ያሉ አነቃቂ ነገሮችን አንውሰድ እንደ ማለትም ይሆናል። ይሁን እንጂ ሰው የሚሰክረው በአልኮል ብቻ አይደለም። አንዳንዶች በገንዘብ ይሰክራሉ፣ በስልጣንም የሚሰክሩ ብዙዎች አሉ። በዚህ ዓለም ደስታ ብዙዎች ይሰክራሉ። ከእግዚአብሔር ተወልጃለሁ የሚል ሰው ግን መንቃት አለበት፣ መትጋትም አለበት። ከምንጊዜው ይልቅ ወደ መጨረሻው ቀን እየቀረብን እንደሆነ እኔ አምናለሁ። መቼ እንደሆነ ግን በእርግጠኝነት መናገር አልችልም። ጳውሎስ እንዳለው ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል በማለት የመናገር ድፍረት ግን እኔ አለኝ። ሮሜ ምዕራፍ 13 ቁጥር 11ን ተመልከቱ። ቁጥር 7 እና 8 እንደማለፍ ብዬ ላንብብላችሁ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና እኛ ግን ከቀን ስለሆን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ይላል። ክርስቲያን እንደ መሆናችን መጠን ማከናወን የሚገባን ተግባር አለ። ስለዚህ ዘወትር ንቆች እንሁን። የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን ይላል ጳውሎስ። እዚህ ላይ የምንመለከተው ወታደራዊ ትጥቅን ነው። ወታደር ምን ጊዜም በተጠንቀቅ ይጠብቃል እንጂ በሆነ ባልሆነው አይዘናጋም። የእምነትና የፍቅር ጥሩር ልብን ይሸፍናሉ። ልብ ደግሞ ዋነኛ የአካላችን ክፍል ነው። የመዳንን ራስ ቁር መልበስም ይኖርብናል። እምነት፣ ፍቅር፣ ተስፋ የተሰኙትን ቃል በዚህ መልእክት ስናገኛቸው ይህ ሦስተኛ ጊዜ ነው። የፍቅር ድካም፣ የእምነት ሥራ፣ የተስፋ ጽናት ወይም ትዕግስት የተሰኙ አረጎችን በዝርዝር መመልከታችንንም ታስታውሳላችሁ ብዬ አስባለሁ። እምነት ሲል ለደህንነት የሚያበቃ እምነት ማለታችን ነው። እንዲህ ከሆነ ደግሞ የሚሠራ እምነት ነው ማለት ነው። በአንድ ወቅት ካልቪን ሲናገር የሚያድን እምነት ብቻ ነው፣ የሚያድን እምነት ግን ብቻውን አይደለም በማለት መናገሩ ይጠቀስለታል። እምነት ኢየሱስ ክርስቶስን የተቀበልንበትን ጊዜ ያመለክታል። አሁን ባለ ሕይወታችን የምናደርገው እንቅስቃሴ ሁሉ ደግሞ በፍቅር ላይ የተመሰረተ ነው። የመዳን ተስፋ ደግሞ መጪው ክብር ተስፋችንን ያመለክታል። ሐዋርያው ዮሐንስ ወዳጆቼ ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም፣ ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 እግዚአብሔር በእኛ ውስጥ የሚሰራውን ገና አልፈጸመውም። ስለዚህ እኔ ላይ ትግስታችሁ መሟጠጥ የለበትም። ወገኖቼ በእናንተ ውስጥ የሚሰራውን ሥራ ገና ባለመፈጸሙም በእናንተ ተስፋ መቁረጥ የለብኝም። ዛሬ የመዳን ተስፋን ይዘን ጸንተናል። አንድ ቀን ደግሞ እርሱ የጀመረውን እርሱ ይፈጽመዋል። በእናንተ መልካም ሥራ የጀመረው እግዚአብሔር እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል ሐዋርያው። ፊልጵስዩስ ምዕራፍ 1 ቁጥር 6 ንልብ ይሏል። ቁጥር 9 ደግሞ አለፍ በሉና ተመልከቱ። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። እግዚአብሔር ለቁጣ አልመረጠንምና የሚለውን ማስተዋል አለብን። እኛ ልንቀበለው የሚገባንን ፍርድ ክርስቶስ ስለተቀበለልን በዚህ ዓለም ሊመጣ ካለው ፍርድ ይታደገናል። ሃሌሉያ! እግዚአብሔር እኛን የመረጠን በጌታችን በኢየሱስ ክርስቶስ መዳንን እንድናገኝ ነው። ይህም የሆነው ከሌሎች ተሽለን በመገኘታችን ሳይሆን እንዲሁ በጸጋ ብቻ ነው። እስቲ ቁጥር 10ን እናንብብ። የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለ እኛ ሞተ ይላል። ብንሞትም ወይም ደግሞ ጌታ እስኪመጣ ድረስ በሕይወት ብንኖርም ከእርሱ ጋር በሕይወት እንኖራለን። ለመሆኑ ይህን መረዳት ጥቅሙ ምንድን ነው ትሉኝ ይሆናል። መልሱን ከሚቀጥለው ቁጥር እናገኛለን። መልሱ እርስ በርሳችሁ ተመካከሩ የሚል ነው። አስተውሉ፣ መልሱ እርስ በርሳችሁ ተመካከሩ የሚል ነው። እንደ አማኝነታችን ወይም እንደ ክርስቲያን አማኝነታችን ይህ ምንኛ ሊያጽናናንና ሊያበረታታን ይገባል።
በቃሉ ትእዛዝ በስልጣን በትር ሁሉን ትገዛለ። ላንተ ይሁን ክብር ከክብር ጋር ስፍራ በቀኝ ሰጠ ምግቤ ለፋቢት ተናተ ያገኝ ልነሳ ላመስግን
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።